ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ መጋቢት 20 2014 ዓ.ም ምረት ምሽት ዝግጅታችን ጀመረ። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲን ለማበረታታት በሚል ርዕስ የቀረበውን S3199 የተሰኘ ረቂቅ ሕግ ዙሪያ ዛሬ ከተወያየ በኋላ አሳልፏል።
አንደኛ ሰላም ነው የሚጠይቀው ይሄ ቢል ሰላም ሀገሪቱ ሰላም ነው የሚጠይቀው። ሁለተኛ እዚህ ባለፈው 18 ወር 17 ወር ማለት በተካሄደው ጦርነት ወንጀል ፈጽመዋል የሚባሉ አካል ከማንኛውም ማለት ተጠያቂዎች እንዲደርሱ ያደርጋል።
ረቂቅ ህጉን ደግፈው ዛሬ በዋሽንግተን ዲሲ ሰልፍ ካካሄዱ ኢትዮጵያውያንና ትውልደ ኢትዮጵያውያን መካከል ካናገርናቸው ውስጥ ነው የሰማችሁት።
የተጎዳው ሰው ወገናችን በብዛት ሲኖርበት አካባቢ የአፋሩና አማራ እንደተጎዳ የስጋይሪጅን በምዕራብ ኢትዮጵያ ያሉት የተጎዱ አካባቢዎች እነሱን እንደ ለማቋቋም የሚደረገው ትግል ከፍተኛ ጉዳት እና የመጨረሻ ብዙ ሰዎች የሚሆኑ አካባቢ እንደውም የኛ አካባቢ ነው።
አሁን ደግሞ ረቂቅ ህጉን ተቃውሞ በትላንትናው ዕለት የተካሄደውን ሰልፍ ካዘጋጁት መካከል የኢትዮጵያና የአሜሪካን ህዝብ ጉዳዮች ኮሚቴ ሊቀመንበር የሆኑትን አቶ መስፍን ተገኔን ነው የሰማችሁት። የዘገባው ዝርዝር በአብይ ርዕሳችን ይዘናል። እነዚህና ሌሎች መሰናዶች በምሽቱ ፕሮግራማችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የፕሮግራማችን አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምጽ ከነበር ሲሳሽናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባዩ ገበያው አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅታችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ወይም በፌስቡክ @voaamharic ላይ በቀጥታ ይተላለፋል። እስከ ምሽቱ 4 ሰዓት ድረስ አብረናችሁነን፣ እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና ያብዜና እናሰማችሁ።
እናስተልኝ እንደምን አመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። ለአራት ወራት በእስር ላይ የነበሩት የአሶሺየትድ ፕሬስ ዘጋቢ አሚር አማን እና ፍሪላንስ የካሜራ ባለሙያ ቶማስ እንግዳ እያንዳንዳቸው በ60,000 ብር ዋስትና እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ወሰነ። በተጨማሪም ሁለቱ ተጠርጣሪዎች ጉዳያቸው ውሳኔ እስከሚያገኝ ከሀገር እንዳይወጡ እግድ እንዲጣል ፍርድ ቤቱ ትዕዛዝ ሰጥቷል። የሕግ ጠበቃቸውን ያነጋገረችው ጽዮን ግርማ አጠር ያለ ዘገባ አላት።
በእስር ላይ የሚገኙት የአሶሺየትድ ፕሬስ ዘጋቢ አሚር አማንና ፍሪላንስ የካሜራ ባለሙያ ቶማስ እንግዳ የጊዜ ቀጠሮ የምርመራ መዝገብን ለመመልከት ዛሬ ማክሰኞ መጋቢት 20 2014 ዓመተ ምህረት የተሰየመው የፌደራል ከፍተኛ ፍርድ ቤት አንደኛ ጊዜ ቀጠሮ ችሎት ሁለቱም በዋስ እንዲለቀቁ መወሰኑን ጠበቃቸው አቶ ታደለ ገብረመድን ለአሜሪካ ድምጽ ተናግረዋል። ፖሊስ ቀድሞ በተሰጠው የ12 ቀናት የጊዜ ቀጠሮ ውስጥ አጣራሁት ያለውን ለመስማት ዛሬ ተሰይሞ ለነበረው ችሎት የሁለቱን ተጠርጣሪዎችና የአንድ ምስክር ቃል መቀበሉ ለፍርድ ቤት ገልጾ ተጨማሪ 14 ቀናት እንዲሰጠው መጠየቁን ጠበቃው ተናግረዋል። ሆኖም ፍርድ ቤቱ ጥያቄውን ስላልተቀበለው ተጠርጣሪዎቹ በዋስ እንዲወጡ ወስኗል ብለዋል። ተጠርጣሪዎቹ ከስር ተለቀው እንደሆነም የጠየቅናቸው አቶ ታደለ
ዋስትናው ጉዳይ መጀመሪያ የሚከፈለው ህግ ከኢሚግሬሽን የታገረ መሆኑ የሚገልጽ መረጋገጫ ሲመጣ ነው። ቤተሰቦች ይህን ለመስረት ሲሯሯጡ ነበረ። ኋላ ላይ እንዳረጋገጥኩት አመሻሽ ላይ ቤተሰቦቹ እንደከፈሉ ለማረጋገጥ ይችላል። ለኢሚግሬሽን የሰጠውን እቅድ ከታየ በኋላ የመፈቻ ትዕዛዝ ይኖራል ብለን እንጠብቃለን።
አቶ ታደለ በተጠርጣሪዎቹ ላይ የቀረበውን የጊዜ ቀጠሮ መጠየቂያ ምክንያት እንዲያስታውሱን ጠይቀናቸው ነበር።
የተከሰሱበት በአንዲት ቀበሌ የምትገኝ የኦነግ አባላት ኢንተርቪው አድርገዋል፣ ቀርጸዋል የሚል ነው። ከኦነግና ከህወሓት ጋር ግንኙነት አላቸው። ግንኙነቱም መሰረት ተደርጎ ደጋፊ ናቸው። ይደግፋሉ ብቻም ሳይሆን የሀገር ገጽታ ግንባታ የሚያበላሽ ስራ ከውጭ ሚዲያ አብረው ሰርተዋል የሚል ነገሮች ናቸው።
በተጠርጣሪዎቹ በኩል የቀረበውን መከራከሪያ ሲያስረዱ
ሀገራዊ ሕጎችንም መሰረት ተደርጎ እንዲሁም የሀገሪቷ መጡ ተበጥቀሰቀ ነበር። ሕገ መንግስቱም የወንጀል ስነስርዓት ሕጉና የወንጀል ፖሊሲዎችን መሰረት ተደርጎ እንዲሁም ከዓለም አቀፍ ሕጎች ደግሞ የሰብአዊ መብት ቻርተሩ እና የአፍሪካ ሂማራስ ቻርተር በሚል ያሉትን ጋዜጠኞች መብት እሱን አንስተ ነበር የሚከራከረ የነበረው።
የአሶሽትድ ፕሬስ ዋና ስራ አስፈጻሚ ጁሊ ፔርስ አሚር አማን በዋስ እንዲለቀቅ መወሰኑ እንዳስደሰታቸው ገልጸው ሆኖም ክስ ሳይመሰረትበት እየተመረመረ መሆኑን ተናግረዋል። ጋዜጠኛው ኢላማ የተደረገው በስራው ምክንያት በመሆኑም የኢትዮጵያ መንግስት ምርመራውን እንዲያቆም ሲሉም ጠይቀዋል። የዩናይትድ ስቴትስ ኮንግረስ አባላት የካሊፎርኒያው አዳም ሺፍ እና የፔንሲልቬኒያዋ ሜሪ ጌይ አሚራማን በአስቸኳይ እንዲለቀቅ ሲሉ መጠየቃቸውን አሶሺየትድ ፕሬስ ዘግቧል።
ሩሲያ ዩክሬን ላይ የከፈተችውን ወረራ ለማስቆም የታለመ አዲስ ዙር ድርድር ዛሬ ቱርክ ኢስታንቡል ከተማ ላይ ተጀምሯል። በሌላ በኩል የዩክሬን ኃይሎች በሩሲያ ወታደሮች የተያዙ ተጨማሪ ከተሞችን እያስለቀቁ መሆናቸውን ተሰምቷል። ከዩክሬን ኃይሎች በኩል ከባድ ውጊያ ስለገጠማቸው ወደፊት ለመግፋት አልቻሉም ነው የተባለው። የሩሲያ የጦር ሰራዊት ዩክሬን ዋና ከተማ ኪቭ ዙሪያና በሰሜኗ ቸርኒቭ ከተማ እንቅስቃሴዎቹን እንደሚቀንስ አስታውቋል። የሩሲያ ምክትል የመከላከያ ሚኒስትር አሌክሳንደር ፎሚን ዛሬ በሰጡት ቃል ይህንን የምናደርገው በተጀመረው ድርድር ላይ የተሻለ ትምምን እንዲኖር በማሰብ ነው ማለታቸው ተጠቅሷል። የመከላከያ ሚኒስትሩ ሰርጌይ ሾጉ ኃይሎቻችን ተገንጣዮቹን ሉሃንስክ እና ዶኔትስክ አካባቢዎችን በሚጨምረው የዶንባስ አካባቢ ላይ ያተኩራሉ ማለታቸውን የተጠቀሰው የሩሲያ ፕሬዝዳንት ቭላዲሚር ፑቲን ወረራውን ከመክፈታቸው ጥቂት ቀናት ቀደም ብለው ሉሃንስክ እና ዶኔትስክ ነጻ ሀገሮች ናቸው ብለው እንደነበረ የሚዘነጋ አይደለም። የቱርክ ፕሬዝዳንት ረቼፕ ታይብ ኤርዶዋን ንግግሩ ከመጀመሩ አስቀድሞ ለተደራዳሪዎቹ ባሰሙትና በቴሌቪዥን በተላለፈ ንግግራቸው ተጨባጭ ስምምነት ላይ በመድረስ ይህንን የሚያሳዝን ሁኔታ ማክተም የሁለቱ ወገኖች ፋንታ ነው ብለዋል። የኢስታንቡልን ድርድር በተመለከተ የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ ትናንት በቴሌቪዥን በተላለፈ ንግግራቸው ድርድሩ ትኩረት ዝቅተኛው ሰብአዊ ጉዳዮችን የሚመለከት፣ ከፍተኛው ጉዳይ ደግሞ የተኩስ አቁም ስምምነት ላይ መድረስን የሚመለከት ይሆናል ብለዋል። የዛሬው ድርድር ከመጀመሩ አስቀድሞ ዘለንስኪ ባደረጉት ንግግር ምዕራባውያን ሀገሮች በሩሲያ ላይ የጣሏቸው ማዕቀቦች በኢኮኖሚዋ ላይ የሚፈለገውን ውጤት እንዲያመጡ በደንብ በስፋት ተግባራዊ መደረግ አለባቸው ሲሉ አሳስበዋል። ይበ እንዲህ እንዳለ አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን እንዳሉት የዩክሬን ኃይሎች በሰሜን ምስራቋ ሱሚ ከተማ አቅራቢያ የምትገኝ አንዲት ከተማ የሩሲያ ወታደሮችን አስለቅቀው ተቆጣጥረዋል። የዩክሬን ኃይሎች ኪቭ ዳርቻ የምትገኘውን ኢርፒንን መቆጣጠራቸውን ፕሬዚደንት ዘለንስኪ ትናንት ተናግረዋል። የዛሬው ሰላም ድርድር በመካሄድ ላይ ሳለ የሩሲያ የአየር ኃይል ሚኮይላቭ በተባለች ከተማ የሚገኝ የመንግስት ህንጻ በቦምብ ማውደሙ ተሰምቷል። በርካታ ሰዎች ፍርስራሹ ውስጥ መጠመዳቸውን አገረገዢው አመልክተዋል። የሲንጋፖር ጠቅላይ ሚኒስትር ሊ ሂሴን ሉንግ ዛሬ በዋይት ሃውስ የዩናይትድ ስቴትስ ፕሬዝደንት ጆ ባይደንን ያነጋግራሉ። ሁለቱ መሪዎች ውይይት ዲሞክራቱ ፕሬዝደንት በሁለቱም ንቅፍቀ ክበቦች ፈታኝ ወቅት ላይ በሚገኙበት በዚህ ጊዜ ስትራቴጂያዊ ትስስሮችን አግልቶ በማሳየት ጠቃሚ ውጤት ይገኝበታል ብለው የባይደን አስተዳደር ባለስልጣናት ተስፋ አድርገውበታል። እንደ አውሮፓውያን አቆጣጠር ጥር 6 ቀን በዩናይትድ ስቴትስ ምክር ቤት ህንጻ ላይ የተፈጸመውን የአመጽ ጥቃት የሚመረምረው የተወካዮች ምክር ቤት ኮሚቴ ትናንት ሰኞ ምሽት በምክር ቤቱ ፊት ቀርበው የምስክርነት ቃላቸውን ላለመስጠት ለወራት ሲያንገራግሩ የቆዩትን የቀድሞ ፕሬዚደንት ትራምፕ አማካሪ ፒተር ናቫሮን እና ዳን ስካቪኖን ምክር ቤቱን በመዳፈር ተጠያቂ እንዲሆኑ በሙሉ ድምጽ ወስኖባቸዋል። ዝርዝሩን ዜና ደረጀ ደስታ ያቀርባል።
የኮሚቴው አባላት የቀድሞው ፕሬዝደንት ትራምፕ የንግድ አማካሪ የነበሩት ናቫሮና የዋይት ሃውስ ረዳት የኮሙኒኬሽን ረዳት የነበሩት ስካቪኖ እንደ አውሮፓ አቆጣጠር በ2021 በምክር ቤቱ ህንጻ ላይ ተፈጸመውን ጥቃት በሚመረምረው ኮሚቴ ፊት ቀርበው የምስክርነት ቃላቸውን ለመስጠት አለመፈለጋቸውን ምክር ቤቱን እንደ መዳፈር አድርጎ ወስዶታል። የኮሚቴው አባላት ከሆኑት መካከል የተወካዮች ምክር ቤት አባል ዲሞክራቱ ቤን ታምሰን እንዲህ ይላሉ።
የሚስተር ዳንስ ኮቪኖን ጉዳይ በተመለከተ ከህግ በላይ መሆናቸውን ማመናቸውን ግልጽ እስኪያደርጉልን ድረስ ለወራት ይዘውን ቆይተዋል። ሚስተር ናቫሮ በቴሌቪዥን በፖድካስትና በራሳቸው መጽሐፍ ጠቋሚ ዝርዝሮችን ቢያካፍሉንም እጅግ በጣም አስደንግጠውናል።
ኮሚቴው በሁለቱ ላይ እንዲመሰረት ያስተላለፈው የወንጀል ክስ ከዚህ በኋላ ወደ ሙሉ ምክር ቤቱ እንደሚያመራ ተነግሯል። በዲሞክራቶች የበላይነት በተያዘው የተወካዮች ምክር ቤት ያልፋል ተብሎ ስለሚገመት ከዚያ በኋላ ስለ ክሱ ምስረታ የመጨረሻውን ውሳኔ ወደሚሰጠው ወደ ፍትህ ሚኒስቴር እንደሚያመራ እንደሚጠበቅም ተመልክቷል። ኮሚቴው ድምጽ ከመስጠቱ በፊት የትራምፕ ጠበቃ ከሆኑት ጆን ኢስትማን የጠየቀውን መረጃ ለማግኘት ባደረገው ጥረት ትልቅ ድል ማስመዝገቡ ተነግሯል። በካሊፎርኒያ የሚገኙት የፌደራል ዳኛ ሰኞ ጧት ትራምፕ እንደ አውሮፓ አቆጣጠር በ2020 የተካሄደውን የምርጫ ውጤት ማረጋገጫ ሰርቲፊኬት እንዳይሰጥ ለማገድ ሙከራ ማድረጋቸው ወንጀል ያልፈጸሙ ሳይሆን ወንጀል መፈጸማቸውን የሚያሳይ ሊሆን ይችላል ማለታቸው ተሰምቷል። በዚያ ክርክር የተነሳም በክሊንተን የተሾሙት ዳኛ ዴቪድ ካርተር ከ100 በላይ የሆኑትን የኢስትማን የኢሜል ለውጦችን ኮሚቴው እንዲመለከታቸው ዘንድ እንዲለቀቁ አዘዋል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሰሜን ናይጄሪያ ከተማ ካዱና ወደ አቡጃ በመጓዝ ላይ የነበረ ባቡር በሽፍቶች ጥቃት እንደደረሰበት የሀገሪቱ መንግስት አስታውቋል። ምን ያህል ጉዳት እንደደረሰ የተረጋገጠ ነገር የለም። ለጥቃቱ ኃላፊነት የወሰደ ወገንም የለም። ዲሞክራቲክ ኮንጎ ሪፐብሊክ ምስራቃዊ ክፍለ ግዛት ውስጥ በተቀሰቀሱ ግጭቶች የተነሳ ብዙ ሺህ ሰዎች ወደ ዩጋንዳ መሰደዳቸው ተገልጿል። M23 የተባለው አማጺ ቡድን ባለፈው እሁድ ማታ ወታደራዊ ይዞታዎች ላይ ጥቃት ማድረሱ ከተሰማ በኋላ የዩጋንዳ የጦር ኃይል ወደ አካባቢው በርካታ ወታደሮችን ማዝመቱ ነው የተዘገበው። የሆንዱራስ ጠቅላይ ፍርድ ቤት የቀድሞ የሀገሪቱ ፕሬዚደንት ሆዋን ኦርላንዶ ሄርናንዴዝ ሱስ አስመጪ መድኃኒቶችን ወደ ዩናይትድ ስቴትስ በድብቅ በማስተላለፍ ወንጀል ለምትፈልጋቸው ለዩናይትድ ስቴትስ ተላልፈው እንዲሰጡ ውሳኔ ሰጠ። ሄርናንዴዝ ያቀረቡትን የመጨረሻ የይግባኝ አቤቱታ የጠቅላይ ፍርድ ቤቱ 15ቱም ዳኞች ውድቅ ያደረጉባቸው መሆኑ ታውቋል። መጨረሻም የተንቀሳቃሽ ምስሎች ስነ ጥበብና ሳይንስ አካዳሚ ትናንት ሰኞ ባወጣው ይፋ መግለጫ ዊል ስሚት ከትናንት በስቲያ የኦስካር ሽልማት እየተከናወነ በነበረበት ስነ ስርዓት ላይ ኮሜዲያኑን ክሪስ ሮክን በጥፊ የተመታበትን ድርጊት አውግዞ በጉዳዩ ላይ ምርመራ መጀመሩን አስታውቋል። ለምሽቱ ዜና የተያዘው ክፍለ ጊዜ በዚሁ ያበቃል። አድማጮች ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጂት ታየን ለዓለም ዜናዎቹ አመሰግናለሁ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ መጋቢት 20 2014 ዓ.ም ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ያበየ ራሳችንን እንለፍ። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲን ለማበረታታት በሚል ርዕስ በቀረበው ኤስ 3199 የተሰኘ ረቂቅ ዙሪያ ተወያይቶ ማሻሻያ ካደረገ በኋላ አሳልፏል። በኢትዮጵያ ያሉ ችግሮችን ለመፍታት ረቂቅ ህጉ ያስፈልጋል ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያንም በምክር ቤቱ ውጪ በመሰብሰብ ዛሬ የድጋፍ ሰልፍ ያካሄዱ ሲሆን ረቂቅ ህጉም እንዲጸድቅ ጠይቀዋል። በሌላ በኩል ረቂቅ ህጎቹ የሚያስቀምጧቸው ማዕቀቦች በኢትዮጵያ ያሉትን ግጭቶች ከመፍታት ይልቅ ማህበረሰቡን ለበለጠ ችግር የሚያጋልጡ ናቸው ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በትላንትናው ዕለት የተቃውሞ ሰልፍ አካሂደው ነበር። ኮሚቴው ባሳለፋቸውና ማሻሻያ ባደረገባቸው የረቂቅ ህጉ ነጥቦች ዙሪያ ወደፊት በሰፊው እንመለስበታለን። ለዛሬ በዚህ ዙሪያ የተጠናከረው ዘገባ ቀጥሎ ይቀርባል።
በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሮበርት ሜንዴዝ የቀረበው S3199 ረቂቅ ህግ ዛሬ በኮሚቴው አባላት መታየት የጀመረው በዋሽንግተን ዲሲ አቆጣጠር ከጠዋቱ 4 ሰዓት ከ15 ደቂቃ ላይ ሲሆን፣ ረቂቅ ህጉ ለኢትዮጵያ ሰላምና ዲሞክራሲ ለማስፈን ጠቃሚ ነው ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በምክር ቤቱ ውጪ በመሰብሰብ ድጋፋቸውን ገልጸዋል። ከነዚህ አንዱ የሰልፉ አስተባባሪ አቶ መስፍን አየነው ናቸው።
አንደኛ ሰላም ነው የሚጠይቀው። ይሄ ቢል ሰላም አገሪቱ ሰላም እንዲኖር ይጠይቃል። ሁለተኛ እዚህ ባለፈው 18 ወር 17 ወር ማለት ነው በተካሄደው ጦርነት ወንጀል ፈጽመዋል የሚባሉ አካል ከማንኛውም አካል ተጠያቂዎች እንዲደርሱ ያደርጋል። ይሄ የማይደረግ ከሆነ ሰላማዊ ለዚህ ጦርነት እንዲቆም እንቅፋት የሚሆኑ አካላት ካሉ እነሱ ተጠያቂዎች እንዲሆኑ ያደርጋል፣ ሳንክሽን እንዲያደርግ ያደርጋል። ስለዚህ ይሄ በምንም መልኩ አገሪቱን አይጎዳም።
ሌላዋ የድጋፍ ሰልፉ አስተባባሪ ማዕዛ ግደይ በበኩሏ
በመጀመሪያ ሁለቱም ህጎች ረቂቅ ህጎች የሚደነግጉት በትግራይ ህዝብ ላይ ሊገለጽ የሚቻል ላይ ስቃይና ስቅላት ያደርሱ የነበሩ አካላቶች ተጠያቂ የሚያደርጉ ይቆጠራል። በተጨማሪ ኢትዮጵያ እንዳትጎዳ የሚፈልግ ሰው ካለ ተጠያቂ ማድረግ ያለበት የኢትዮጵያ መንግስት ነው። የኢትዮጵያ የኤርትራ ሰራዊትን በመጥራት ሌሎችንም በመጋበዝ የኢትዮጵያ ህዝቦች አካል የሆነው የትግራይ ህዝብ ለ500 ቀናቶችና ከዚያ በላይ ጭቦች የኢትዮጵያ አንድነት የሚፈልግ ኢትዮጵያ እንዳትጎዳ የሚፈልግ አካል ለማድረግ ያለበት ኢትዮጵያ እንድትጎዳ እያደረግ ያለውን መንግስት ነው ተጠያቂ ማድረግ ያለበት።
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳይ ግንኙነት ኮሚቴ ዛሬ ተመልክቶ ያሳለፈው S3199 ረቂቅ ህግ ለመጀመሪያ ጊዜ የቀረበው ባለፈው ዓመት ህዳር ወር ላይ ሲሆን፣ ከሱ ጎን ለጎን HR 6600 የተሰኘና በኢትዮጵያ መረጋጋት ሰላምና ዲሞክራሲ ለማስፈን በሚል ርዕስ የቀረበው የውሳኔ ሐሳብ በህግ አውጪው ምክር ቤት የውጭ ጉዳይ ቋሚ ኮሚቴ እንዲያዩ ተልኳል። ረቂቅ ህጎቹ በርካታ ድጋፍና ተቃውሞ እያስተናገዱ ሲሆን፣ የኢትዮጵያና የአሜሪካን ህዝብ ጉዳዮች ኮሚቴ ሊቀመንበር አቶ መስፍን ተገኔ ረቂቅ ህጎቹ ከላይ ከርዕሱ ሲታይ ሰላምና ዲሞክራሲን በኢትዮጵያ ለማበረታታት ቢመስልም ውስጥ ያለው ዝርዝር ግን እንደሱ አይደለም ይላሉ።
የኢኮኖሚክ ሳንክሽን ማድረግ ይችላሉ። የኮቪድን እና እንዲሁ አንዳንድ ቤዚክ የሆነ ነገር ላይ ካልሆነ በስተቀር የኢትዮጵያን የኢኮኖሚ መዋቅር ማቆም ይችላል። ምንም አይነት የIMF እርዳታ ሆነ ብድር ወይም ከዓለም አቀፍ የህዝብ ጋር ያለው ኢንስቲትዩሽንስ ጋር ያለው ማንኛውንም ኢኮኖሚክ ግንኙነት ሁሉ ማቆም የሚችል ህግ ነው እና የኢትዮጵያን ህግ የውጭ ኢንቨስትመንትን ማቆም የሚችል ህግ ነው እና እንግዲህ የኢትዮጵያን ከዛም አልፎ ደግሞ አሜሪካን ህዝብ ላይ ሊያደርጉ የማይችሉትን ነው። በእርግጥ መናገር የሰብአዊ መብት ግዴታ ላይ የሚያደርግ ሶሻል ሚዲያን ይህንን እነሱ ዲፋይን ያደረጉትን የሰላም እንቅስቃሴ ተቃወመ ብለው የሚያስቡትን ሰው ሙሉ ከሚዲያው ጀምሮ ከግለሰብ እስከ ግለሰቦች ድረስ ማዕቀብ ማድረግ ይችላሉ፣ መክሰስ ይችላሉ እና ምንም ጥቅም የለው። እውነቱን ለመናገር ምንም ጥቅም ካለመሆኑን በላይ አሁን በተለይ ደግሞ እንሟገትለት አሁን ለምንሟገትለት እና ቶሎ ልናቋቋመው ለምንፈልገው ይሄ የተጎዳው ሰው ወገናችን በብዛት የሚኖርበት አካባቢ የአፋሩና አማራ እንደዚህ የተጎዱት የተጎዳ የትግራይ ሪጅን በምዕራብ ኢትዮጵያም ያሉት የተጎዱ አካባቢዎች እነሱን እንደገና ለማቋቋም ለሚደረገው ትግል ይሄ ከፍተኛ ጉዳት እና የመጨረሻ ብዙ ሰዎች የሚሆኑ አካባቢ እንደውም የኛው አካባቢ ነው።
ሁለቱ ረቂቅ ህጎች ተመሳሳይና ለአንድ ዓላማ የተዘጋጁ መሆናቸውን የሚገልጹት ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዝዳንት ዶክተር ሙልጌታ ገብረ እግዚአብሔር በበኩላቸው በአሁን ወቅት ያሉትን የፖለቲካ ችግሮች ከመፍታት በተጨማሪ ወደፊት በሀገሪቱ ብሔራዊ መግባባት እንዲሰፍን የሚያስችሉ መሆናቸውን ይገልጻሉ።
ሁለቱም ማለት ነው የሚያነሱት አንድ በጣም ጥሩ ቁም ነገር አለ ለወደፊቱም ቢሆን ማለት ነው። ናሽናል ዳያሎግ ወደ ሰላም ወደ ችግሮችን በንግግር ወደ መፍታት ወደ መግባባት ለመድረስ የሚካሄድበትን አኳኋን እነዚህ ሁለቱም ህጎች ረቂቅ ህጎች በደንብ አድርገው አስረግጠው ነው ሊያግዙ የተነሳሱት።
ዶክተር ሙልጌታ አክለው ህጎቹ በኢትዮጵያ ያሉ ችግሮች እንዲፈጠሩ መንስኤ የሆኑ ግለሰቦችን ተጠያቂ ለማድረግ ያስችላልም ይላሉ።
ይህ ችግር እንዲፈታና እንዳይፈታ ወሳኝ ሮል ያለው መንግስት ነው፣ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ደግሞ እንዲያውም ይህ ችግር እንዲመጣ ይህ ችግር እንዲባባስ እያረገ እንጂ ይህ ችግር እንዲፈታ ምንም አስተዋጽኦ እያረገ አይደለም። ተጠያቂነቱ በአንደኛ ደረጃ በኢትዮጵያ መንግስት፣ ከሱ በማይተናነስ በኤርትራ መንግስት፣ ከዛ ቀጥሎ ደግሞ ሌሎች የሚወስዱት ኃላፊነት ካለ እንዲሁ በተዋረድ የሚወስዱት ኃላፊነት ይኖራል።
በዚህ የማይስማሙት አቶ መስፍን አሜሪካንን ጨምሮ የውጭ ሀገራት በኢትዮጵያ የሚታየውን ችግር ለመፍታት ሚናቸው ከድጋፍ ማለፍ የለባትም በማለት ተቃውሟቸውን ያሰማሉ።
ያለንን ኮንፍሊክት በአገር ውስጥ ባለው የኮንፍሊክት ሪዞሉሽን ስትራቴጂ እስከዛሬም ሲደረግ በነበረው ሁኔታ መፍትሄ ለማግኘት ሙከራ ይደረጋል፣ እየተደረገም ነው። እዛ ላይ ልታግዙን የምትችሉት ነገር እና እኛ የምንፈልገው ከእናንተ ካለ እንጠይቃቸዋለን እና እርዳታ ማድረግ ከቻላችሁ በጣም ጥሩ ነው። ከዛ ውጭ ግን በአዋጅ እርስ በርሳችሁ እናንተ ራሳችሁን ተነጋግራችሁ ተግባብታችሁ መግዛት ስለማትችሉ ያላችሁን ችግር በራሳችሁ መፍትሄ ማስጠት ስለማትችሉ እኛንን የምናውቅላችሁና እኛ ይህን ህግ እንጽፋለን በዚህ ህግ መሰረት ተዳደሩ ስትሉን ግን እሱም ይሄኛው የኢትዮጵያ ህዝብ እንደማይቀበለው ስለምናውቅ ይሄ የኢትዮጵያንና የአሜሪካን ግንኙነትን የማያጠናክር የሚያበላሽ ስለሆነ ከዛም አልፎ ደግሞ እንጠብቃለን የምትሉትን የአሜሪካን ኢንትረስትን ስለማይጠብቅ ከሁሉም አንግል እንቃወማለን ነው የምንለው።
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ጉዳይ ግንኙነት ኮሚቴ ዛሬ ያሳለፈው S3199 ረቂቅ ህግ በጠቅላላ ምክር ቤቱ አባላት እንዲጸድቅ የሚመራ ሲሆን ህግ ሆኖ ለመውጣት በተጨማሪ የህግ አውጪውን ምክር ቤት ድምጽና የፕሬዝዳንቱን ፊርማ ማግኘት ይኖርበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የዕለቱን የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ዓለም አቀፉ የቀይ መስቀል ኮሚቴ ከአባላ ለተፈናቀሉ የትግራይ ተወላጆች ልዩ ልዩ ድጋፎች መስጠቱን አስታወቀ። ኮሚቴው ወደ ትግራይ የሚያደርሰውን የህክምናና ተያያዥ ቁሳቁሶች ድጋፍ መቀጠሉን የገለጸ ሲሆን እስካሁን 25 በረራዎች መካሄዳቸውንም አስታውቋል። ኮሚቴው በአማራ ክልል ለሚገኙ የህክምና ተቋማትም ድጋፍ እያደረገ መሆኑን ጨምሮ አስታውቋል። አዲስ ቸኮል ተጨማሪ አለው።
ከአፋር ክልል አባላት ተፈናቅለው ወደ ሰመራና ፌዴራል ሄዱ ከ16000 በላይ ተፈናቃዮች ልዩ ልዩ ድጋፎች ማድረጉን ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። የኮሚቴው የህዝብ ግንኙነት ኃላፊ ፋጢማ ሳቶር ለአሜሪካ ድምጽ እንደገለጹት አብዛኞቹ ተፈናቃዮች የትግራይ ክልል ተወላጆች ናቸው ብለዋል። ለተፈናቃዮችም ልዩ ልዩ ምግብ ነክ ድጋፎች እንደቀረቡላቸው ቃል አቀባዩ አጥናቀዋል።
They are distributing food.
በአሁኑ ሰዓት በሰመራ 9000 ለሚሆኑ ተፈናቃዮች የምግብ ድጋፍ እያቀረብን ነው። በአፍዴራም እንዲሁ 7500 ለሚሆኑ ተፈናቃዮች ለአንድ ወር የሚበቃ የምግብ ድጋፍ እያቀረብን ነው። ከነኚህ ተፈናቃዮች መካከል አብዛኞቹ የትግራይ ክልል ተወላጆች ሲሆኑ የመጡትም ከአባላ ነው።
በዚህ ክልል አፍዴራ የሚገኙ ሌሎች 7500 ለሚሆኑ ተፈናቃዮችም ምግብ ነክ ያልሆኑ የቤት መገልገያ ቁሳቁሶች ድጋፍ እንዳበረከቱም ቃል አቀባዩ ፋጢማ ሳቶር ይናገራሉ። በሌላ በኩል ዓለም አቀፉ የቀይ መስቀል ኮሚቴ ወደ መቀሌ የሚያደርገውን በረራ አለማቋረጡንና እስካሁን ባካሄዳቸው 25 በረራዎችም ልዩ ልዩ ህክምናና ተያያዥ ቁሳቁሶች ድጋፍ እያቀረበ መሆኑን ፋጢማ ሳቶር አስረድተዋል።
So in Tigray the ICRC has donated emergency medical items to Aider University Hospital.
በትግራይ መቀሌ ለሚገኘው የአይደር ሪፈራል ሆስፒታል ለድንገተኛ ህክምና የሚያገለግሉ ልዩ ልዩ የህክምና ቁሳቁሶች አበርክተናል። ይህም ድጋፍ 300 ለሚሆኑ የጦር ቁስለኞችና 400 ለሚሆኑ መደበኛ ህሙማን አገልግሎት መስጠት ይችላል። ህክምና ቁሳቁሶቹና መድኃኒቶቹ ጋር ጓንትና የባክቴሪያ ማጽጃ ኬሚካሎችንም ሰጥተናል። ወደ መቀሌ የምናካሂደው በረራ እንደቀጠለ ነው። አሁን 25ኛ በረራችንን አካሂደናል። ወደፊትም እንቀጥላለን ብለን እናስባለን።
ኮሚቴው ከመቀሌዎች በሚገኙ የትግራይ አካባቢዎችን በእጅ የሚገፉ 77 ውሃ ማመንጫዎችን ወይም የእጅ ፓምፖችን ስራ በማስጀመር እስከ 2 ኪሎ ሜትር ድረስ በመጓዝ ውሃ የቀዱ የነበሩ እናቶች ከ200 ሜትር ባልራቀ ቦታ ውሃ እንዲያገኙ ማስቻላቸውንም ቃል አቀባዩ ፋቲማ ሳቶር ተናግረዋል። በተመሳሳይ በአማራ ክልልም በእጅ የሚገፉ 40 የውሃ ማመንጫ ፓምፖችን ተክሎ ስራ እንዳስጀመረ የሚናገሩት ፋቲማ ሳቶር ከዚህ በተጨማሪ 66 ቶን የውሃ ማከሚያ ኬሚካሎች መስጠታቸውንና ይህም 800 ሺህ የክልሉ ነዋሪዎች ንጹህ መጠጥ ውሃ እንዲያገኙ የሚያስችል መሆኑን ተናግረዋል። በተጨማሪም ለባኪና ሐይቅ ከተሞችም ጄኔሬተሮችን መስጠታቸውን አክለው ገልጸዋል። በአፋር፣ ኦሮሚያና ሶማሌ ክልሎች ደግሞ ለ1.1 ሚሊዮን እንስሳት ክትባት መስጠታቸውን ፋቲማ ሳቶር ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል
ወደ ተከታዩ ዘገባችን ስናልፍ የኢትዮጵያ ምርጫ ቦርድ 52 የኦነግ አባላት ከፍርድ ቤት ትዕዛዝ ውጪ ታስረው እንደሚገኙ አረጋግጫለሁ አለ። ሌሎች ፓርቲዎችም በመንግስትና በገዢው ፓርቲ እስረን ጨምሮ የተለያዩ እንግልቶች በአባላቶቻቸው ላይ እየተፈጸሙ መሆናቸውን አስታውቀዋል። መለስካቸው አማሃ ዝርዝሩን ይዟል።
በአሁኑ ጊዜ በኦሮሚያ ክልል ውስጥ የቀረቡ አቤቱታዎችን እያጣራ መሆኑን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ በኦነግ አባልነት የተመዘገቡ 52 ሰዎች ከፍርድ ቤት ትዕዛዝ ውጪ ወይንም ጨርሶ ፍርድ ቤት ሳይቀሩ በእስር እንደሚገኙ አስታወቀ። ዛሬ ከፓርቲዎች ጋር ለውይይት የተቀመጠው ምርጫ ቦርድ እንዳብራራው ከፓርቲዎች አቤቱታ የቀረበለት በሁሉም ክልሎች እንደሆነ ጠቁመው በአሁኑ ወቅት የኦሮሞ ፌዴራሊስት ኮንግሬስ እና የኦሮሞ ነጻነት ግንባር ያቀረባቸውን አቤቱታዎች ከገዢው ፓርቲ፣ ከአቤት ባይ ፓርቲ እና ከቦርዱ በተወጣጡ አባላት በተዋቀረ አጣሪ ቡድን በኦሮሚያ ክልል ስራውን እያከናወነ እንደሆነ አስታውቋል። በዚሁ መሰረት ባደረገው ማጣራትም የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ከቤት እስር ተፈቶ በነጻ መንቀሳቀስ መጀመራቸውን ገልጸዋል። ይሁንና ኦነግ በኦሮሚያ ብቻ 52 አባላቱ ከፍርድ ውጪ ታስረው እንደሚገኙ የቦርዱ ምክትል ሰብሳቢ አቶ ውብሸት አየለ ይፋ አድርገዋል። አቤቱታ ያቀረቡና አባሎቻችን ታስረዋል የሚሉ ብዙ ፓርቲዎች አሉ። ከእነዚህ መካከል አንዱ የራያ ራዩማ ፓርቲ ተወካይ አቶ ጌታቸው ከበደ በአባሎቻቸው ላይ እስራትና ሞትም እንደሚፈጸም ተናግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር አቶ የሸዋስ አሰፋም በፓርቲያቸው አባላት ላይ ከፍተኛ ችግር እንደደረሰባቸው ተናግረዋል። በተለይ በደቡብ ክልል አባሎቻቸው አለፍርድ ቤት ትዕዛዝ ወደ እስር ቤት እየተጣሉ ለወራት እንደቆዩ ይናገራሉ። ይሁንና ከአባሎቻቸው በአንዱ ግድያ ተፈጽሞ እስከዛሬ ክስ እንዳልተመሰረተ ደግሞ ገልጸዋል።
ልክ ምርጫ እንደ ነገ እንደ ሰኞ ቅስቀሳ ሊጀምር ባለፈው ምርጫ እሁድ ማታ የተገደለው ግርማ ሞገስ እስካሁን ድረስ መዝገቡ ተጣርቶ ለህግ አልቀረበም። ሊገል የመጣበት መኪና ተይዞ ነበረ፣ ሹፌሩ ተይዞ ነበር፣ ባለቤት ከዛ በኋላ ግን ቆመ። እንዴት ነው ዋስትና የሚኖራቸው? በተለይ ከአዲስ አበባ ውጭ ከክልል ከተሞች ውጭ ያሉ የፖለቲካ ፓርቲዎች መሪዎችና አባላት እንዴት ነው ዋስትና የሚኖራቸው? ለምርጫ በሚንቀሳቀስ በህጋዊ መንገድ በሚንቀሳቀስ ላይ እንዲህ አይነት አሰቃቂ ግድያ ተደርጎ እስካሁን ለፍርድ አለማቅረብ ሌላኛው ግራይስ እንዴት ይማራል?
የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለቪኦኤ እንደገለጹት አሁን በእስር ላይ ያሉ ሰዎች በእስር የቆዩበት ሁኔታና የቆዩበት ጊዜ የተለያየ ነው። አንዳንዶቹ ለወራት፣ አንዳንዶቹ ለአመትና ከአመት በላይም መቆየታቸውን አጣርተናል ብለዋል። የጉዳዩ ክፋት ዋናው ቁም ነገር ግን ሌላ ነው ይላሉ።
ከጊዜው በላይ ዋና ትኩረታችን የሚሰሩ ያለ ፍርድ ቤት ትዕዛዝ ታሳሪዎቹ መቆየታቸው ነው። አብዛኞቹ በእርግጥ በሌሎች ክልሎች በተለይ ከስቴት ኦፍ ኢመርጀንሲ ጋር ተያይዞ ታስረው የነበሩ ተፈተዋል። አሁን በኦሮሚያን ነው ማጣራቱ ሂደት ገና ያልተጠናቀቀው። እንዳልኩት ከጊዜውም በላይ የፍርድ ቤት ቀጠሮ ወይም የፍርድ ቤት ክስ ሳይኖራቸው ሰዎች መቆየታቸው ትክክል አይደለም ብለን ለሚመለከተው አካል ገልጸናል። የብልጽግና ፓርቲ የማጣራቱ ሂደት አካል ስለሆነ እነሱም አስፈላጊውን እርምጃ በመዋቅራቸው በኩል እንደሚወስዱ ተስፋ።
ብሔራዊ ምርጫ ቦርድ ዛሬ ከፓርቲዎች ጋር ባደረገው ምክክር ላይ 50 ሚሊዮን ብር ለፓርቲዎች ማጠናከሪያ ይሆን ዘንድ ከመንግስት የተሰጠ መሆኑን ነው። ገንዘቡ የህዝብ ገንዘብ መሆኑን የገለጹት ወይዘሮ ብርቱካን ይህን ድጋፍ እንደ ድጎማ ወይንም እንደ ችሮታ መውሰድ አይገባም ሲሉ አሳስበዋል። ዓላማው ከፓርቲዎች ጀርባ እንዳሉ የሚታሰቡት ዜጎች ሀሳባቸውና ምኞታቸው መድረክ እንዲያገኝ አደባባይ እንዲወጣ ማስቻለው ብለዋል። ገንዘቡ ከተከፋፈለበት መመዘኛዎችም ጥቂቶቹን ጠቅሰዋል።
አንዳንድ ወንዘኞች በእኩልነት በፓርቲዎች በሙሉ በእኩልነት የሚያገኙትን ገንዘብ የሚወስን ነው። ለምሳሌ ሀገራዊ ፓርቲዎች ስለሆኑ ከተመደበው ገንዘብ ውስጥ 30% የሚሆነውን በእኩልነት ተከፋፍሏል። ክልላዊ ፓርቲዎች ደግሞ ወደ 20% የሚደርሰው ማለት ነው። ከዛ ውጪ ደግሞ ባለፈው ምርጫ የተሳተፉ ብዙ እንቅስቃሴዎች የነበሩት ፓርቲዎች አይ ቲንክ ወደ 10% የሚሆነውን ደግሞ ለነሱ እንዲደርስ አድርገናል።
ፓርቲዎቹ አሉ የሚሏቸውን ጉልበቶች ከመጠቆማቸውን በላይ ምርጫ ቦርድ አድርጓል ያሉትን ጥረትም አመስግነዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን መሰናዷችንን ነው። ከዚሁ ከምርጫ ቦርድ ዜና ሳንወጣ የኢትዮጵያ ምርጫ ቦርድ የኦሮሞ ነጻነት ግንባር ኦነግ ጠቅላላ ጉባኤ እንዲጠራ ጥሪ አቅርቧል። የኦሮሞ ነጻነት ግንባር የቦርዱን ጥሪ መቀበሉን የፓርቲው ጊዜያዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ለአሜሪካ ድምፅ ገልጸዋል። በአቶ አራርሶ ቢቂላ የሚመራው ኦነግ በበኩሉ ቦርዱ ያቀረበው ጥሪ ተቀባይነት የለውም ሲል ገልጿል። ፀሐይ ዳምጠው ዝርዝር አላት።
የኦሮሞ ነጻነት ግንባር ግዛዊ የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ቦርዱ ያስተላለፈው ውሳኔ ላይ የፓርቲያቸውን አቋም ሲገልጹ
የምርጫ ቦርዱን እስካሁን ያደረገው ጥረት እኛ ያው እንደ መልካም ጅማሮ ነው የምናየው። ወደፊትም ይበልጥ ሀገሪቱን ለማረጋጋት የሚያደርገውን ጥረት ይቀጥል ነው የምናየው። የተወሰነ ውሳኔም ባለፈው አመት ማለት ነው የተወሰነ ውሳኔው ነው ያረጋገጠው አንዳንድ ጥቃቅን ነገሮች በተጨመሩበት እንጂ እኛ አሁንም ያለውን ውሳኔው እንደ ውሳኔ ተቀብለን እንሰራበታለን። ነገር ግን ምርጫ ቦርድ የራሱን ሊያመቻች የሚገባና ሌሎች አካላትን ከምርጫ ቦርድ ማመቻቸት ያለበት ነገር እንዲሄድበት እናበረታታለን።
በሌላ በኩል የኦሮሞ ነጻነት ግንባር ጠቅላላ ጉባኤ አካሂዷል ሲሉ በአቶ አራርሶ ቢቂላ የሚመራው ኦነግ ፓርቲ ምክትል ሊቀመንበርና አሁን የኢትዮጵያ ባህልና ስፖርት ሚኒስትር ሆነው እያገለገሉ ያሉት አቶ ቀጀላ መርዳሳ ለአሜሪካ ድምጽ ገልጸዋል።
እኛ በ2013 ዓ.ም መጋቢት ላይ ጠቅላላ ጉባኤ አካሂደን ሁሉን ሰነዶች አሟልተን የስብሰባውም ስነ ስርዓት ሁሉ የተሟላ መሆኑን ራሱ የቦርዱ ታዛቢዎች የመሰከሩበት እንደገና ደግሞ የቦርዱ የድጋፍ ክትትልና ድጋፍ ሰጪ ዳይሬክተሮች ያረጋገጠው ለቦርዱም እውቅና እንዲሰጥ የጠየቀው ሁሉ እያለ ነው። እንግዲህ ቦርዱ ዛን ጊዜ ይህንን ጠቅላላ ጉባኤ ያለምንም ጥያቄ ያለምንም እኛ ከኛ ምንም አንድም ማብራሪያ ሳይጠይቀን ግለሰቦች በሚጽፉት ደብዳቤ ግለሰቦች በሚያሰራጩት መግለጫ እዛ ላይ ተንተርሰው ውድቅ አደረጉብን።
በአቶ አራርሶ የሚመራው የኦነግ ቡድን ጠቅላላ ጉባኤ ከአንድ አመት በፊት ማካሄዱን ይግለጽ እንጂ የኢትዮጵያ ምርጫ ቦርድ በበኩሉ መጋቢት 4 ቀን 2013 ዓ.ም የተካሄደው የፓርቲው ጠቅላላ ጉባኤ የፓርቲውን ህገ ደንብና ጠቅላላ ጉባኤ አጠራር መስፈርት አሟልቶ ስላላገኘውት ተቀባይነት አይኖረውም ሲል ውሳኔ ማስተላለፉ ይታወሳል። ትናንትና ባወጣው የውሳኔ ሐሳብ ላይም ለዚህ ውሳኔ አጽንኦት ሰጥቷል። በቦርዱ ውሳኔ መሰረት ኦነግ ጠቅላላ ጉባኤ ለማካሄድ ዝግጁ ነው ያሉት አቶ ለሚ ፓርቲው በፍጥነት ጉባኤውን እንዳካሄድ ማለት ቆ ሆኗል ያሉትን ገልጸዋል።
ቢሮ የለንም፣ አንድም ጽህፈት ቤት። አሁን ታሪካዊው የኦሮሞ ነጻነት ግንባር ጽህፈት ቤት ጉለሌን ጨምሮ ቢሮ የለንም። እንደዚሁም ደግሞ አመራሮቻችን በየቦታ ታስሮ ነው ያሉት። እንደዚሁም የድርጅቱም ሊቀመንበር የሆኑት አቶ ዳውድ ማለቴ ነው፣ የእሳቸውም ንብረት ቤታቸው በተሰበረበት ዕለት እንደተወሰደ ምንም አልተመለሰም። እነሱ ከተወሰዱ መካከል አብያት መኪናቸው እነሱ ተንቀሳቅሶ የድርጅቱን ስራ የሚሰሩበት የድርጅቱ ዶክመንቶችን የያዘ ኮምፒውተር፣ ስልክ፣ ሌሎችም በቅጡ ያልተመዘገቡት በተወረሱበት እነዚህ ነገሮች ነው እኛን እንደ ችግር እንቅፋት ሊሆን የሚችለው እንጂ ከዛ ውጪ እንደ ድርጅት እኛ ጠቅላላ ጉባኤውን ለማድረግ በጉጉት ነው የምንጠብቀው። ለችግሩ መፍትሄ ተዋናይ የሆኑት ምርጫ ቦርድና ሌሎች አካላትም የራሳቸውን ሚና ከተወጡ እኛ ለማድረግ አሁንም ዝግጁ ነን።
አቶ ቀጀላ በኩላቸው ምርጫ ቦርድ የሰጠው ውሳኔ ተቀባይነት አይኖረውም በማለት ገልጸዋል።
ውሳኔን የሚመስል ውሳኔ ብለን አንቀበለውም እኛ። ምክንያቱም የእኛ ጉዳይ በጠቅላይ ፍርድ ቤት ሰበር ሰሚ ችሎት ተይዞ ያለ ጉዳይ ነው። ከዚህ በፊት ከዛ ወደ ከፍተኛ ፍርድ ቤት ወሰን፣ ከፍተኛ ፍርድ ቤት ጉዳዩን አይቶ መርምሮ ቦርዱ ያስተላለፈውን ውሳኔ ሽሮ ጠቅላላ ጉባኤው እና ጠቅላላ ጉባኤ ያስተላለፋቸው ውሳኔዎች ተግባራዊ እንዲሆኑ ብሎ ትዕዛዝ ሰጠ። ቦርዱ እንደገና ወደ ጠቅላይ ፍርድ ቤት ይግባኝ አለ። ጠቅላይ ፍርድ ቤትም ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ትክክል ነው ብሎ አጸደቀልን። እንደገና ቦርዱ አሁን ላለመሸነፍ ወደ ሰበር ሰሚ ችሎት ሄደ። ሰበር ሰሚ ችሎትም ጠቅላላ ሁኔታውን አይቶ መርምሮ በአዋጅ የአስተዳደር ስነ ስርዓት አዋጅ 11/83 መሰረት አላየም። ምክንያቱም እነዚህ ሰዎች መደመጥ ነበረባቸው፣ መሰማት ነበረባቸው፣ በእነዚህ ጭብጦች ዙሪያ አይተህ ተገቢውን ውሳኔ እንድሰጥ ብሎ መለሰለት ማለት ነው።
የኢትዮጵያ ምርጫ ቦርድ በኦነግ አመራሮች መካከል የተፈጠረውን አለመግባባት አስመልክቶ የቀረቡለትን አቤቱታዎች በማየት ውሳኔ መስጠቱን ትናንት ባወጣው መግለጫ ጠቅሷል። በውሳኔው ቅር የተሰኙ የፓርቲው ምክትል ሊቀመንበር እነ አራርሶ ቢቅላ ጉዳዩን ወደ ፍርድ ቤት በመውሰዳቸው ክርክር ሲደረግበት ቆይቶ የሰበር ሰሚ ችሎት የሁለቱም ወገኖች የመሰማት መብት በመጠበቅ አስተዳደራዊ ውሳኔ እንዲሰጥበት ወደ ቦርዱ መመለሱንም ጭምር ገልጿል። ቦርዱም የተለያዩ ምርመራዎችን በማድረግ የፍርድ ቤቱን ትዕዛዝ ተከትሎ ያሳለፈው ውሳኔ ለሁለቱም ተከራካሪ ቡድኖች እንዲደርስ ማድረጉን በመጥቀስ ህጋዊ የኦነግ አካል ጉባኤውን ከማካሄዱ በፊት ቅድመ ሁኔታዎችን በማሟላት በአንድ ወር ውስጥ ውሳኔውን ለቦርዱ እንዲያሳውቅ ጠይቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በቀጣይ በራሽያ እና በዩክሬን ዙሪያ ወደ ያዝነው ዘገባ ነው የምናልፈው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በበርካታ እንቅስቃሴዎች የታጀበው እና ለዲፕሎማሲ ስራ የታለመ በአውሮፓ ያደረጉት ጉብኝት ይበልጡን ስለ ሩሲያው ፕሬዚዳንት ቭላዲሚር ፑቲን በተናገሩት ይታወሳል። እኒህ ሰው ስልጣን ላይ ሊቆዩ አይችሉም ነበር ያሏቸው ፕሬዚዳንት ባይደን ይህንን ከተናገሩ ሁለት ቀናት በኋላ ምንም እንኳን በጉዳዩ ላይ ያላቸውን ጠንካራ ስሜት ባይለውጠውም የዩናይትድ ስቴትስ ፑቲንን ከስልጣን ለማውረድ እቅድ የላትም ሲሉ ብዙ ያነጋገረውን አባባላቸውን ይዘት አብራርተዋል። የሩሲያ ወረራ በዩክሬን ላይ ሁለተኛ ወራቱን በያዘበት በዚህ ወቅት ይህ ምን ማለት እንደሆነ በመጠየቅ የአሜሪካ ድምጿ አኒታ ፓውል ከዋይት ሀውስ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተል ያቀርበዋል።
ሶስት ቀናት ከዘለቁ ረጃጅም ስብሰባዎች፣ አስቸጋሪ ድርድሮች፣ በብዙ ምክክር ከተደረሰባቸው ሁነኛ የሚሰኙ ስምምነቶችና ጥልቅ ተስፋ ከተጣለባቸው ቃል ኪዳኖች በኋላ በመጨረሻው ሁሉም ነገር ስለ ሩሲያው ፕሬዚዳንት ቭላዲሚር ፑቲን በተባሉት 9 ቃላት የታሰረ ይመስላል።
For God's sake, this man cannot remain power.
የፈጣሪ ያለህ እኒህ ሰው ስልጣን ላይ ሊቆዩ አይችሉም።
ባይደን ወደ ዋሽንግተን ከተመለሱ በኋላ ትላንት ሰኞ በሰጡት አስተያየት ያን አባባላቸውን ተከላክለዋል። ለማለት የፈለጉትን ግን እንዲህ ነበር ያብራሩት።
I'm not walking anything back. The fact of the matter is I was expressing the more outrage I felt toward the way Putin is.
ምንም ነገር ወደ ኋላ እያልኩ አይደለሁም። ጉዳዩ በፑቲን ሁኔታ የተሰማኝን ገሚሱ ዩክሬናውያን ህጻናት ናቸው። እነርሱ ላይ ሳይቀር እኚህ ሰው እየፈጸሙ ያሉት ጭካኔ የተሞላበት ድርጊት ያሳደረብኝ ቁጣ ነው የገለጽኩት። ከነዚያ ቤተሰቦች ጋር ቆይቼ ነው የመጣሁት። እናም ግን ግልጽ ማድረግ ፈልጋለሁ። ያንንም ሆነ አሁን ስለተደረገው የፖሊሲ ለውጥ እየተናገርኩ አይደለሁም። የተሰማኝን ቁጣ እየገለጽኩ ነበር። ለዚያ ደግሞ የምጠይቀው ይቅርታ የለም።
ተንታኞች በበኩላቸው ዩናይትድ ስቴትስ ለምታካሄደው ዲፕሎማሲ አደገኛ ንግግር ነው ይላሉ።
This is really kind of
ይህ በእውነቱ ዩናይትድ ስቴትስ ዓለም አቀፍ ጉዳዮችን አስመልክቶ ማድረግ ተፈልጋለች በሚል የሚስተሙትን አንዳንድ በጣም መጥፎ ጥርጣሬዎች የሚያረጋግጥ ነው። በዓለም ዙሪያ ካሉ ሌሎች አገራት ከተሰማው ምላሽ አንጻር በርግጠኝነት የፕሬዝዳንት ባይደን አስተያየት ተቀባይነት እንዳላገኘ ነው የተረዳሁት። ከሌሎች አውሮፓ አጋሮቻችንም የሰማነው ዩናይትድ ስቴትስ ይህን መሰሉን ሁኔታውን ይበልጥ የሚያባብስ አነጋገር መጠቀም አልነበረባትም አይገባምም የሚል ነው። እናም እንዳለመታደል ሆኖ ይህ አስተያየታቸው አሁንም ለተወሰኑ ቀናትና ሳምንታት እንዳነጋገረ የሚቀጥል ነው የሚመስለኝ።
ፖላንድ ላይ ባዩአቸው ዩክሬናውያን ስደተኞች ልባቸው እንደተነካ የተናገሩት ባይደን ግን በሩሲያ የመንግስቱ ስርዓት እንዲለወጥ ፑቲንን ለማስፈራራት ያደረጉት እንዳልሆነ አበክረው አስረድተዋል።
ቁጣዬን ነው የገለጽኩት። እኚህ ሰው ስልጣን ላይ መቆየት የለባቸውም ስል ለክ ክፉ ሰዎች በክፉ ስራቸው መከጠል እንደሌለባቸው አይነት ይሁን እንጂ ምንም አይነት መንገድ ተጠቅመን ፑቲንን ከስልጣናቸው ለማውረድ የምንከተለው መሰረታዊ የፖሊሲ አቋም ይዘናል ማለት አይደለም።
ዋና መቀመጫውን በዋሽንግተን ዲሲ ባደረገው የፖሊሲ ጥናት ማዕከል የአሜሪካ ኢንተርፕራይዝ ኢንስቲትዩት የክሬምሊን ጉዳዮች ተከታታይና ተንታኙ ሊዮን አሮን ፑቲን ይህን መሰሉን አነጋገር ላሁኑ ቸል ብለው ያልፉታል ባይ ናቸው።
ፑቲን is a big boy. Remember, he had been called.
ፑቲን አንድ ትልቅ ልጅ እንደማለት ናቸው። ካሁን ቀደም ነፍሰ ገዳይ በሚል ተብለው ያውቃሉ። ከዚያ ግን ፈገግ ብለው ምንም እንዳልነበረ ተጨባብጠው ሰላምታ ተለዋወጡ። አሁንም ጊዜው ሲያልፍ የሚፈጠረው ነገር የሚኖር አይመስለኝም። ያ ማለት ግን ይረሱታል ማለት አይደለም። ፈጽሞ አይረሱትም። እናም በርግጠኝነት ማለት የሚቻለው በንግግርም ይሁን ባንዳች አይነት የፖሊሲ እርምጃ ባንድ ወይም በሌላ መንገድ ለባይደን ንግግር ምላሽ የሚሆን ነገር ለማድረግ መሞከራቸው እንደማይቀር ነው። ለአሁኑ ግን ያን ያህል መዘዝ ሊያስከትል የሚችል ጥፋት አይታየኝም።
አሮና ያይዘውም ፑቲን አሁን ሁለተኛ ወሩን ያዘውን የዚህን ጭካኔ የተመላበት ግጭት አካሄድ የሚቀይሩ አይመስለኝም ብለዋል። በሌላ በኩል መንግስታዊው የሩሲያ ቴሌቪዥን ጣቢያ በትላንትናው ዕለት ያሰራጨውን ዘገባ በዩክሬኗ ደቡባዊ የማሪፑል ከተማ ከሚገኝ የቲያትር ቤት ስሙን ተናግሯል። ይሁን እንጂ ቲያትር ቤቱ ባለፈው መጋቢት 2014 ዓ.ም ተመረጠ በሩሲያ ኃይሎች በቦምብ መውደሙ ተዘግቧል። በጊዜው ከህንጻዋናት ላይ ነጭ ባንዲራ ሰቅለው ልጆች የሚል ጽሑፍ ካየር እንደሚታይ አድርገው በትልቁ አስፈረው እንደነበር ከዚያ ተጠልለው የነበሩ ሲቪሎች ተናግረዋል። እንደ ዩክሬን ባለስልጣናትም ግምት በዚያ የቦምብ ድብደባ ቁጥራቸው 300 የሚጠጋ ሰዎች ተገድለዋል።
ከዚሁ ከዩክሬን ጋር ከተያዘው ዘገባ ሳንወጣ የዩክሬን ስደተኞች አሁንም ወደ ፖላንድ እየመጡ ነው። ብዙዎች ድንበር አቋርጠው የመጡ ናቸው። ወደ ሌላ ቦታ ለመሄድ አውቶቡስና ባቡር እስኪሳፈሩ ድረስ ካምፖች ውስጥ ይቆያሉ። በመጠለያ ካምፕ ውስጥ በጎ ፈቃደኞች የሚያስፈልጓቸውን መሰረታዊ ነገሮች ለማሟላት ይረዷቸዋል። ሜሪ ማጋዌ በዚህ ዙሪያ የላከችልንን ዘገባ ደረጀ ደስታ ያቀርበዋል።
ኮርክዙዋ የመጠለያ ካምፕ ከዩክሬን ፖላንድ ድንበር ጥቂት ኪሎ ሜትሮች እልፍ ብሎ የሚገኝ ስፍራ ነው። ከዩክሬን ለሚፈናቀሉ ስደተኞች እንደ መተላለፊያ ስፍራ ሆኖ ያገለግላል። ልክ እዚህ እንደደረሱ በጎ ፈቃደኞች ምግብ፣ ውሃና ሌሎች አስፈላጊ ነገሮችን በመስጠት ይቀበሏቸዋል። በጎ ፈቃደኞቹ ከፖላንድና ከሌላው የዓለም ክፍል የመጡ ናቸው። እነዚህ ሁለት በጎ ፈቃደኞች ለምሳሌ የመጡት ከጀርመን ነው። ሳሻ እንደሚለው ወዲህ ከመምጣቱ በፊት እርዳታዎችን ማሰባሰብ የጀመረው ገና ከአገሩ ሳይነሳ ነው።
I was organizing the things, so we collected with Facebook in the home city.
ነገሩን እያስተባበርኩ ነበር። ስለዚህ ከሀገራችን ከተሞች ነው በፌስቡክ የሰበሰብነው። በጥቂት ሰዓታት ውስጥ ከመቶ በላይ ሰዎች ብዙ ምግብ ነክ ቁሳቁሶችና አልባሳትን ለግሰዋል። ትንሽም ገንዘብ ለግሰዋል። በዚህ ገንዘብ እዚህ መሆን እንችላለን። እኛ አይከፈለንም። የምንጠቀምበት ለነዳጅ ነው። የበጎ ፈቃደኝነት ስራ ነው። ከአፍሪካ ብዙ ነገር ወስደናል። በቅኝ ከተያዙ አገሮች ብዙ ነገር ወስደናል። ስለዚህ የተወሰነ ነገር መልሰን መስጠት አለብን።
ከኮርኩዙዋ መጠለያ ካምፑ ስደተኞችን ወደ ፕሬዝሚዝል የሚያጓጉዝ አውቶቡሶች አሉ። ይህ የባቡር ጣቢያ ለስደተኞቹ ትልቅ መተላለፊያ ስፍራ ነው። ከዚህ ወደ ፖላንድ ከተሞችና ወደ ሌሎች የጎረቤት አገሮች ሳይቀር ይሄዳሉ። ዳሪያ በዩክሬን የስነ ሙዚቃ አስተማሪ ናቸው። አሁን ወደ ስዊድን ለመሄድ ከሁለት ወንድ ልጆቻቸው ጋር በባቡር ጣቢያው እየተጠባበቁ ነው። በዩክሬን ቀርተው እዚያ ቢያግዙ ደስተኛ ነበሩ። ይሁን እንጂ ግን ለልጆቻቸው ደህንነት ማሰብ እንዳለባቸው ይናገራሉ።
My husband is in Ukraine. He stay in Ukraine, protect his country.
ባለቤቴ ዩክሬን ውስጥ ነው ያለው። ሀገሩን ለመከላከል ሲል በዩክሬን መቆየት መርጧል። ልጆች ስላሉን ለእነሱ ሲባል እኛ ለቀን ለመውጣት ወሰነናል። ስለነሱ ማሰብ ይኖርብናል እንጂማ እኔ ስለኔ ህይወት ግድ የለኝም። የነሱ ህይወት ግን ይበልጥ ያሳስበኛል።
በባቡር ጣቢያው በርካታ በጎ ፈቃደኞች አሉ። አንዳንዶቹ እዚያ ለሚቆዩ ሴቶችና ህጻናት አንዳንድ ነገሮችን በማቅረብ ይረዳሉ። ሌሎች ትኩስ ምግብ ያቀርቡላቸዋል። ሌላዋ በጎ ፈቃደኛ ሳሻ ትባላለች። የመጣችው ከኦስተን ቴክሳስ ነው።
I just came with my family to volunteer and help out.
እዚህ የመጣሁት የበጎ ፈቃድ አገልግሎት ለመስጠት ከቤተሰቦቼ ጋር ነው። ቤተሰቦቼ የሩሲያን ቋንቋ ይናገራሉ። ስለዚህ የኛ መምጣት እጅግ በጣም ጠቃሚ መስሎ ተሰምቶኛል። ምክንያቱም ማስተርጎም እንችላለን።
ዳሪያ በባቡር ጣቢያው እየተጠባበቁ ባሉበት ወቅት በአገራቸው የሆነ ባለው ነገር ሙሉ ለሙሉ የተነኩ ይመስላል።
It feels horrible, horrible because one crazy guy
በጣም ስቃይ ተሰምቶኛል። ምክንያቱም በጣም አስጠቃቂ ነው። አንድ ወፈፊ ሰው ወደ ቤቴ መጥቶ ሁሉንም ነገር አውድሞታል። የአንድን ሰው ቤት ማውደምን የአንድን ሰው ህይወት ማጥፋት እጅግ በጣም አስጠቃቂ ስሜት ይፈጥርብሃል።
ዳሪያ ለአሁኑ ስደተኛ ናቸው። ይሁን እንጂ አንድ ቀን ወደ ቤታቸው እንደሚመለሱ ተስፋ ያደርጋሉ።
እያዳመጣችሁት ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅታችን በአሁኑ ሰዓት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። አሁን የመጀመሪያውን አጋማሽ ዝግጅት የቀዳሚ ዝግጅታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። ቀዳሚው ዝግጅታችን ወደ ወሎ ይወስደናል። በሰሜን ወሎ ዞን ራያ ቆቦ ወረዳ ቆቦ ከተማ ውስጥ ተፈናቅለው በመጠለያ ውስጥ ከሚገኙ የህብረተሰብ ክፍሎች መካከል አካል ጉዳተኞች ይገኙበታል። አካል ጉዳት ላይ መፈናቀል ሲታከልበት ችግሩን ውስብስብ ያደርገዋል የሚሉት ተፈናቃይ አካል ጉዳተኞች ተገቢውን ትኩረት ከተገቢው አካል አለማግኘታቸውንም ይናገራሉ። በስፍራው የተገኘው መስፍን አራጌ ያጠናቀረው ዘገባ እንደሚከተለው ይቀርባል።
መምህር አብርሃም ወሰን ይባላሉ። ገና የስድስት ወር ህፃን ሳሉ የአይናቸውን ብርሃን የተነጠቁ አካል ጉዳተኛ ከመቀሌ ዩኒቨርሲቲ የመጀመሪያ ዲግሪያቸውን አግኝተው አላማጣ ከተማ ውስጥ በቋንቋ መምህርነት ለሁለት ዓመታት አገልግለዋል። በማዕከላዊ መንግስቱና በህወሓት መካከል የተቀሰቀሰው ወታደራዊ ግጭት ለአካባቢው ሰላም እጦት ለኗሪው መፈናቀል ምክንያት ሲሆን፣ እሳቸው የሚኖሩበት ከነበረው አላማጣ ተፈናቅለው 30 ኪሎ ሜትር ርቀት ላይ ወደምትገኘው ቆቦ ከተማ ከመጡ 3 ወራት አልፈዋል። ውሎና አዳራቸውን ከ16000 በላይ ተፈናቃይ በሰፈረበት ድንጋይ ቆለል ትምህርት ቤት ውስጥ አድርገው
እዛ መምህር ነኝ ያስተምር ብለውኝ ነበር። ያስተማርን ነበር ያለ ደሞዝ ማለት ያለ ምንም እርዳታ። ለምን ኢትዮጵያ ለምን አልክ ብለው ባንዳ ነህ አንተ የመጀመሪያው አይነ ስውር ባንዳ ነህ ብለው እኔን ያው ሊያስሩኝ ነበር። በተለያዩ ሰዎች እርዳታ ከስር ወጥቼ ግን ክትትል ይደረግብኝ ነበር። እዚህ መጣሁ ነኝ። እንዴት መጣሁ ለሚለው እዛ መኪና ዋጃ ምትባላለች ትንሽ ናት። ከሷ ካለማጣ ዋጃ 50 ብር ነው። ከዋጃ ወደዚህ ወደ መከላከያ ለመድረስ 150 ብር ጋር ይወስድብሃል። እሱን ሁሉ ከፍለን ነው የተሻለ ይኖራል እኛንም ያግዘን ይኖራል ብለን የመጣ።
የመንግስት ስራ ብቸኛ የገቢ ምንጫቸው ለሆነው መምህር አብርሃም ደሞዝ ኪሳቸው ከገባ አመት እየተጠጋው እንደሆነ ይናገራሉ።
እስካሁን 9 ወራችን ምንም ነገር የተደረገ ነገር የለም ማለት ነው። ቀደም ሲል በትግራይ ነበር። ከዛ የትግራዩ እንትን ከተነሳ በኋላ ብልጽግና ወይ ደሞ የሰሜን ወሎ በሚለው ይከፈለን ነበር። አሁን መተን ስንናገር ምንም የደሞዝ አካውንት ክፈቱ ተብለን ምንም ዞር ብሎ ያየን የለም። ለነሱ ነበር ሲከፈስ ካሁን ዞ እንዴት ሆናችሁ የሚለን እንኳን የለም። እኛን የሚያየን ራሱ የሚመለከተን የአካል ጉዳተኞች ተወካይ ራሱ የለም።
ጉዳዩ የሚመለከተው የሰሜን ወሎ ዞን ገንዘብና ኢኮኖሚ ልማት መምሪያ ኃላፊ ጀነት ያያሌው ደሞዝ ሳይከፈሉ የቆዩ የመንግስት ሰራተኞች ክፍያ እንዲያገኙ ከክልሉ መንግስት ጋር እየሰራን ነው ብለዋል።
የመጀመሪያው ህልውና ዘመቻ ራያ ለማጣ ራያ በላና ለማጣ ከተማ ወደ አማራ ክልል ሰሜን ወሎ ዞን ከተቀላቀሉ በኋላ በ2013 ዓ.ም በጀት ከተበደበ በኋላ
ጥቅምት 24 ስለነበር የሉና ዘመቻው ከዛ በኋላ ከጦርነቱ ማግስት የተወሰኑት መንግስት ሰራተኛ በትግራይ ክልል አካተው ይከፍላሉ። የተወሰኑት መንግስት ሰራተኞች ሲያሊ አዳዲስ የተሾሙ አመራሮችን አማራ ናቸው ብለው ያሰቡትን በሙሉ አስወጥተዋቸው ነበር። ከዛኛው ክፍያ የሞጣቱን በዛ የሚገኙ 3 ወረዳ አስተዳደርና ፋይናንሶች ማረጋጋጫ ሰጡ። እዛኛው ክልል ላይ እንደማይከፈሉ ቱን በሰነድ እንዲቀርብ ድንካ አደረግን። በኋላ ከክልሉ ገንዘብ ቢሮ ጋር ተነጋግረን ለዚህ የማይከፈላቸው መንግስት ሰራተኛና አዲስ አመራሮች የተሾሙ አመራሮችን ከሰሜን ወሎ እንዲከፈል ገንዘብ እየገባለን እየከፈልን ይኖረናል። አሁንም እየከፈልን ያለነው ወደ ሰሜን ወሎ ከተመለስን በኋላ ግን ከፍተኛ ቁጥር ያለው መንግስት ሰራተኛ በዛ እየተከፈልን አይደለም የሚል አቅርበዋል። የተወሰኑትን አካተን የከፈልንበት ሁኔታ አለ። አሁን እየቀረበ ያለውን ደግሞ ግዴታ በጀት ስለሚያስፈልግ በዝርዝር ለይታችሁ አምጡ ብለናቸዋል። እሱ ለክልሉ ቀርቦ ውሳኔ ያስፈልገዋል ማለት ነው። ያው የበጀት ኢሹ ስለሆነ ክልሉ በጀት በሚፈቅድበት ወቅት ምላሽ እንሰጣለን ማለት ነው።
መምህር አብርሃም፣
በጣም ከባድ ነው። ለምን መሰለህ? አካል መጉደል በመሰረቱ እዚህ በውጭ ባሉት ግንዛቤያቸው በሰፋ ሀገሮች ምንም እንዳልሆነ ግልጽ ነው። አለማየት አይነ ስጋ ነው የጠፋው። አይነ ህሊና እስካለ ድረስ ምን ማለት እዚህ ግን አንደኛ ባለማየት የሚደርስበት ጫና አለ። ሁለተኛ ደግሞ እዚህ ጋር ስትፈናቀል ማታቀው አካባቢ ማትግባባው ህብረተሰብ ነው ያለው ግንዛቤ ያን ያክል። ስለዚህ በጣም ችግር ነው። እውነቴ ነው የምልህ።
ጥያቄው የመጣሁት ቤተሰቦች ደህንነትም ያሳስበኛል ይላሉ መምህሩ።
4 ልጆች አሉኝ። አጠቃላይ 6 ቤተሰብ ነን። ሚስቴና ልጆችን ትቼ ነው የመጣሁት መምጫ ስለሌለ።
በድንጋይ ቆለል ትምህርት ቤት ያገኘነው ሌላው አካል ጉዳተኛ ወጣት ክላሽ ሞላ ከ2001 ዓ.ም ጀምሮ ምንነቱ ባልታወቀ ህመም ምክንያት ከቦታ ቦታ ራሱን ችሎ አይንቀሳቀስም። ተሽከርካሪ ወንበሩን የሚገፋለት ደጋፊ ካላገኘ በቀር እሱም ትዳር መስርቶ 2 ልጆች ካፈራበት ዋጃ ከተማ ተፈናቅሎ ከመጣ 3 ወራት ሆነውታል።
ግርግር በተነሳ ሰዓት ጓደኞቼ ይዞኝ ወጡ። በቃ እዚህ ላይ በቃ ብትቀመጥ ጥሩ አይደለም፣ ፈንዳታ ቢሆን ምን ቢሆን ሸሽተ ማታመጣልና እና እኛ ጋር ይዘነን እንውጣ ብለው ይዞኝ ወጡ። ከዋጃ ለቆቦም ስመጣ በቃ በእቹ ብቻ ነው የገፉት።
ስደቱ ያስከተለው ረሃብና የማረፊያ ጦት ከ2 ልጆቹና 3ኛ ልጅ ከጸነሰችለት ባለቤቱ ጭምር እንዲለያዩ እንዳስገደደው አጫውቶናል። በተለይ ለአካል ጉዳተኛ ስደት ምን ያህል ከባድ እንደሆነ ሲገልጽ፣
ፈጣሪ መቼም አላመሰቀውም እንጂ እንደዚህ ብለህ መሰደድ በጣም የሚከብድ ነው። ከዚህ ላይም እንደዚህ ብለህ ሆነህ ደግሞ የማታገኘው ነገር አለ። መንግስት አረዳንም ይሻይ የምትለው ነገር ማይሰራ ሰው ተስፋ የለውም መቼም።
ይህን ቃለ መጠየቅ እየሰራን በነበረበት ዕለት ተፈናቃዮቹ ወደ ሌላ አካባቢ ይንቀሳቀሳሉ የሚለው ዜና ከአላማጣ፣ ራያ አላማጣ፣ ራያ ባላና ራያ ቆቦ አካባቢዎች የመጡ 60,000 ገደማ ተፈናቃዮች ሰፍረውባቸዋል በተባሉ በቆቦ ከተማ 4 ቦታዎች ውስጥ በሰፊው ይናፈስ ነበር። በቂ እርዳታ አልተደረገልንም የሚል ቅሬታ የሚያሰሙት አካል ጉዳተኞችም ሆኑ ሌሎች ተፈናቃዮች የቦታ ለውጡን በስጋት መመልከታቸው አልቀረም።
እዚህ ምንም የለም፣ ደግሞ ካምፑ ይነሳ እየተባለ ነው። ስለዚህ አካል ጉዳተኞችና ህፃናት እኔ ብቻዬን አይደለም። እኔ ስጎዳ ህፃናቱ ሲጎዱ፣ የኔ ጉዳት ባይበቃ ህፃናቱ እየተጎዱ ነው። የኔን ጉዳት ሆነ ቢተቀብየ እንኳን ቢሄድ እዛ ለአካል ጉዳተኞች የሚመጥን አይደለም። ለህፃናት ለነብሰ ጡሩ ለእርጉዙ የሚመጭ አይደለም። ስለዚህ ይሄንን ደግሞ የሚመለከተው የሰብአዊ መብት ነኝ የሚል አካል ካለ ይሄንን እንዲያይልን እንፈልጋለን። አሁን ኢንፎርሜሽን የለንም ስለ ካምፑ።
የራያ አላማጣ ምክትል ዋና አስተዳዳሪ ዝናቡ በላይ ግን ወደ ሌላ አካባቢ የማንቀሳቀስ ስራው መሰረታዊ አገልግሎቶችን ለማሟላት ጥረት ተደርጎ የሚካሄድ ነው ብለዋል።
የሚመጣው ነገር በሙሉ እዛኛው ሪሶርሱ አዲስ ወደ ተሰራው ካምፕ ነው እየተራገፈ ያለው። ስለዚህ እዚህ ሄደው ሰው እዛ ሲገባ ፍራሽም ይሰጠዋል፣ ምንጣፍም ይሰጠዋል፣ አንሶላም ሁሉም ነገር ይሟላም ብለን ነው እናስባለን ነው።
ይሄን ፕሮግራም ካጠናቀርን በኋላ ተፈናቃዮቹ ድሬ ሮቃ ወደ ተባለ አካባቢ መንቀሳቀሳቸውን ለማረጋገጥ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ።
በቀጣዩ ዘገባችን ደግሞ ከወሎ ወደ ትግራይ እንሻገራለን። የምጣኔ ሀብት መሰናዷችን ነው። በትግራይ ክልል መቀሌ ከተማ ነዋሪ የሆኑት አቶ አስገዶም ተወልደ በከተማዋ ውስጥ ያለውን የሸቀጦች እጥረት ለማቃለል በቤት ውስጥ ዘይት እያመረቱ ለራሳቸውና ለወዳጆቻቸው በማቅረብ ላይ ይገኛሉ። ሙሉጌታ አጽባ ከመቀሌ ተከታዩን ልኳል።
ወደ ትግራይ ክልል ከባለፈው አመት ሰኔ ወር ጀምሮ መሰረታዊ ሸቀጦች ስላልገቡ ህብረተሰቡ ችግር ውስጥ እንደሚገኝ ነው አቶ አስገዶም ተወልደ የሚናገሩ።
በትግራይ ዘይት ብቻ ሳይሆን ሁሉም መሰረታዊ ሸቀጦችም ይሁኑ የምግብ አቅርቦቶች በገበያ ላይ ከፍተኛ ጥረት ነው ያለው። ይህን ጥረት ደግሞ የትግራይ ጦርነት ከተጀመረ ጀምሮ በከባድ ጥረት ህዝቡ ውጥረት ላይ ነው። ስለዚህ ዘይት ብቻ ሳይሆን የምግብ ሸቀጦች በሙሉ መሰረታዊ ሸቀጦችን የሚባል ደግሞ ስፔሻሊ ከውጭ የሚመጡ እስከሆነ ድረስ በጣም ጥረት አለባቸው። ትግራይ ራሱን የሚያመርተው የምግብ አቅርቦቶች አሉ። እሱን ትንሽ ያቀለዋል ለምግብ ሸቀጡ። እንደነ ዘይት፣ ስኳር፣ ሌሎች የመሳሰሉት ግን ትንሽ ከበድ ይላሉ።
በመቀለ ከተማ ነዋሪ የሆነው አቶ አስገዶም ያለው ችግር ለመፍታት በቤት ውስጥ ዘይት በማምረት ለቤተሰቦቹና ለቅርብ ጓደኞቹ ያቀረበ እንደሚገኝ ነው የተናገረው።
አመርታለሁ ለማለት እንኳን ትንሽ ያስቸግራል። ማምረት ማለት በብዛት ነው እንደዛ ማለት የምንችለው። እኔም ሰራው ቤቴ ትንሽ ለቤት ውስጥ የምታገለግል ልክ የጭማቂ መስሪያ ማሽን ወይም ደግሞ ትናንሽ የፎርኖ ማሽኖች አይነት ወይ ግሪል የሚሰራ ማሽን አይነት ነው ያለችኝ። ትንሽ ናት። እሷን ተጠቅሜ ያገር ውስጥ ማለት ትግራይ ላይ የምናፈራው ሰሊጥ፣ ኑግ እና ተልባ ከነዚህ ሶስቱ ቶክሲክ ያልሆኑ እነዚህ ሶስት ናቸው። ጎመንዘር አለ ግን ቶክሲክ ነው፣ ኒውትራላይዝ ኬሚካል ያስፈልጋል። ሁለተኛ ትንሽ ሽታም አለው፣ እሱን የሚያጠፋ ነገር መኖር አለበት። ስለዚህ ይሄን አልጠቀምም። ለራሴ የሚጠቅመኝ ተልባ፣ ኑግና ሰሊጥ ነው የምጠቀመው። በዚህ ተጠቅሜ ትንሽ ቮሊም ያለው ለራሴ ሆናለሁ። ከዛ ጓደኞች ያሉ ቤተሰብም ከፈለጉ ጥሪቃውን አምጥተው ይሰጡኛል። በመጠኑ ሰርቼ ሰጣቸዋለሁ። ካልሆነ ግን እኔ ራሴ ገዝቼ ፕሮሰስ አድርጌ በዋጋው ሰጣቸዋለሁ።
በቀን እስከ 10 ሊትር ዘይት እያመረተ እንደሚገኝ ነው የገለጸው።
እንደ ሁሉም ባገሪቱ ያለ ገበሬ ህዝቡ ባውድማ ስለሚያስገባው ትንሽ የዘሩ ጥራት አስቸጋሪ ይሆናል። አፈር ይኖረዋል፣ አሽዋ ይኖረዋል። ይህንን ማበጠር ያስፈልጋል። አበጥረን ማበጠር ብቻ ሳይሆን ለምሳሌ ትላልቅ ማሽን ያላቸው ሰዎች ሲያበጥሩ ብሎወር ስላላቸው አፈሩ በኖ እንዲወጣ ያረጋሉ። እኔ የምጠቀመው ግን ለራሴ እስከሆነ ድረስ የበለጠም ንጹህ እንዲሆንልኝ ስለምፈልግ አበጥሬ አጥበዋለሁ። አጥቤ እርጥበት ነገር እንዳይኖረው በፀሐይ በደንብ ይደርቃል። በደንብ ደርቆ ወደ ማሽኑ ስናስገባው ጥሩ የሆነ ይልድ ይሰጠኛል።
ወይዘሮ አዝመራ ገብረ ኢየሱስ የተባሉ የአቶ አስገዶም ጎረቤት በገበያ ያለው ዘይት በጣም ጥቂት ነው፣ ዋጋውም ውድ ነው በማለት ነው የተናገሩት።
ዳም ሀገዚው
ማለት በጣም ያገዘናል። 5 ሊትር ገበያ ላይ ከ2500 እስከ 2700 ይባላል። አስገዶም ግን በቅናሽ ነው የሚሰጠን። በ1500 ብር ነው የሚሰጠን። ዘይቱም በጣም ንጹህ ነው። የምትበላው ሳትሰጋ ነው።
አቶ ገብረ ኢየሱስ ገብረ ወልድ የተባሉ በበኩላቸው በቀላሉ ቤት ውስጥ በማምረት መሰረታዊ ፍላጎቶች ማሟላት እንደሚቻል ያሳይ ስራ ነው ብለዋል።
እንደ እድል ሆኖ ግን አስገዶም ይሄንን ስራ በመኖሩ ለራሱ ለቤቱ ብሎ በማዘጋጀቱ እኛ ደግሞ እንደ ቤተሰብ ሌሎችም በጓደኝነት መልክ የቀረቡ ሰዎች አሉ። የዛ ተጠቃሚ በመሆናችን ለሰባት ወር የሚሆን በዘይት ጉዳይ ሳንቸገር መጠቀም ችለናል። በትንሽዋ እሱ ለራሱ ብሎ በፈጠራት ነገር ለኛ ሼር በማረጉ ማለት ነው። ስለዚህ የዘይት መፍትሄ ማምጣታችን ብቻ ሳይሆን በጤና መልክም ብናየው ከኛ ከራሳችን እዚህ ከሚበቅሉ ዘሮች ድሮም በባህላዊ መልኩም ለዘይት ምንጠቀምባቸው እንደ ኑግ ያሉ ነገሮች አመረታቸው ነገር ስለሆኑ ለኛ ከሰባት ወር በላይ በዘይት እንዳንጨናነቅና ለዘይት ብለን ብዙ ወጪ እንዳናወጣ ረድቶናል።
ባለፉት 2 አመታት በጦርነት ምክንያት በትግራይ ክልል በቂ ተልባ፣ ኑግና ሰሊጥ ባለመመረቱና መሰብሰቡ ገበያ ላይ ለማግኘት ያስቸግራል ያለው አቶ አስገዶም በትግራይ ክልል ባለው የነዳጅ እጦት ምክንያትም እነዚህ ምርቶች ካሉበት አካባቢ ለማስመጣት ተጨማሪ እንቅፋት እየሆነ ይገኛል በማለት ነው የገለጸው። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ወደ ማጠናቀቁ ከመሄዳችን በፊት አንድ ማስታወቂያ ሰምተን እንመለስ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ከብርሃን ኃይሉ ጋር ሳስተናግዳችሁ አመሻችሁ። ስመኝሽ የቆየ ነበርኩ። ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። ሰላም፣ ደህና እደሩ።